የአሜሪካ ድምጽ ነው። በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ማክሰኞ መስከረም 18 2014 ዓ.ም ዝግጅታችን ጀመረ።
አስተዋዩ የአዲስ አበባ ከተማ ነዋሪ ነገሮችን ሁሉ በብስለትና በሚዛናዊነት አይቶ ዳኝነቱን የሰጠበት ሂደት የሚደነቅ ሆኖ አልፏል።
አዲስ በተመሰረተው የአዲስ አበባ ከተማ አስተዳደር በከንቲባነት የተመረጡት ወይዘሮ አዳነች አበቤ ናቸው። ወይዘሮ አዳነች የከተማዋን አስተዳደር የፌዴራል ሚኒስትሮችና ተፎካካሪ ፓርቲ አባላትን ያካተተ ካቢኔ አዋቅረዋል። በአብይ ርዕስ ዘገባለን። ህወሓትን ኤርትራን በማጥቃት ለጦርነት እየገፋፋ ነው ሲሉ የኤርትራ የውጭ ጉዳይ ሚኒስትር ኦስማን ሳልህ ከሰዋል። ኢትዮጵያውያን የትግራይ ተወላጆች በኒውዮርክ የተባበሩት መንግስታት ድርጅት ደጃፍ የተቃውሞ ሰልፍ አካሂደዋል። በደቡብ ጎንደር ዞን ፋርጣ ወረዳ ጋሳይ ከተማ ውስጥ በህወሓት ታጣቂዎች በተተኮሰ ከባድ መሳሪያ የሶስት ዓመት ልጃቸው እግራቸውን ማጣቱን የሚናገሩ አባት ይዘናል። እነዚህንና ሌሎች ዘገባዎችን በምሽቱ እናስደምጣችኋለን። ዝግጅቶቻችንን በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም፣ በአት ቪኦኤ አምሃሪክ የፌስቡክ ገጻችን በቀጥታ መከታተል ትችላላችሁ። በተጨማሪም ከሰኞ እስከ አርብ አሃዱ ራዲዮ 94.3 ላይ እንደመጣለን። ጤና ይስጥልኝ የተከበራችሁ አድማጮች፣ የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ብርሃን ኃይሉ ስርጭቱን ታቀናብርልናለች። አሁን የሰዓቱን ዋና ዋና የዓለም ዜና እናስደምጣችሁ።
ጤና ይስጥልን አድማጮች፣ የምሽቱን ዜናዎች የማሰማችሁ ደረጀ ደስታ ነኝ። እንደ አውሮፓ አቆጣጠር በ1994 ዓ.ም 800,000 የሚሆኑ ቱትሲዎችንና እነሱን ከአደጋ ለመከላከል ሲሞክሩ የነበሩ የሁትሲ ዜጎችን ሞት አቀነባብረዋል የሚባሉት የቀድሞ የሩዋንዳ ጦር ሰራዊት አባል የሆኑት ኮሎኔል ቲኦኔስቴ ባጎሳራ ባለፈው ቅዳሜ በማሊ ሆስፒታል ውስጥ ሳሉ ሕይወታቸው ማለፉ ታውቋል። በዚህ ዙሪያ በአሜሪካ ድምፅ የተሰናዳውን ዘገባ ኤደን ገረመው ታስደምጠናለች።
ባለፈው ቅዳሜ ዕለት ህይወታቸው ያለፈው የ80 አመቱ ኮሎኔል ባጎሶራ በቀድሞው የሩዋንዳ ዓለም አቀፍ የወንጀለኞች ወታደራዊ ችሎት በሰብአዊነት ላይ ላደረሱት በደል የ35 አመት ፍርድ ተፈርዶባቸው በእስር ቆይተዋል። ኮሎኔል ባጎሶራ እንደ አውሮፓውያን አቆጣጠር በ1993 ዓ.ም በቀድሞ የሩዋንዳ ፕሬዝዳንት ጁቬናል ሀብሪያማና ተሹመው የሀገሪቱን ወታደራዊና ፖለቲካዊ ጉዳዮች ሲቆጣጠሩ የቆዩ ሲሆን ኮሎኔሉ በተሾሙ በአመቱ እንደ አውሮፓውያን አቆጣጠር በ1994 ዓ.ም ማለት ነው የሀገሪቱ ፕሬዝዳንት አውሮፕላናቸው በመሳሪያ ተመተው ከሞቱ በኋላ በቱትሲዎች ላይ የጅምላ ጭፍጨፋ እንዲካሄድ አዘዋል በሚል ተከሰው ነበር የታሰሩት። ኮሎኔሉ ከዘር ማጥፋቱ በኋላ ወደ ካሜሮን በመጓዝ በስደት ቢቆዩም በጎርጎሮሲያኑ በ1996 ዓ.ም ተይዘው በ1997 ዓ.ም ለፍርድ እንዲቀርቡ ወደ ታንዛኒያ ተወስደዋል። የፍርድ ሂደታቸውም እንደ አውሮፓውያን አቆጣጠር በ2002 ዓ.ም የተጀመረ ሲሆን ለአምስት ዓመታት ያህል ሲካሄድ ከቆየ በኋላ እድሜ ፍታህ ተፈርዶባቸው የነበረ ሲሆን እንደ አውሮፓውያን አቆጣጠር በ2008 ዓ.ም ይግባኝ በመጠየቃቸው ቅጣቱ ተሻሽሎላቸው ነበር።
በምዕራብ አፍሪካ ጊኒ በመፈንቅለ መንግስት ስልጣን የጨበጠው ወታደራዊ ጁንታ አገሪቱን ወደ ሲቪል አስተዳደር እንመልሳታለን የሚል የሽግግር ቻርተር ማውጣቱን አስታወቀ። በአገሪቱ የህዝብ መገናኛ ብዙሃን ይፋ የተደረገው ቻርተር የሽግግሩን ተግባራዊነት የሚያስፈጽሙ አራት ተቋማትን ወይም አካላትን ይፋ ማድረጉም ተዘግቧል። ሰሜን ኮሪያ በአንድ ወር ውስጥ ሶስተኛውን የኒውክሌር ሚሳኤል ሙከራ በዛሬው ዕለት አድርጋለች። ሙከራው የተካሄደው የሰሜን ኮሪያ አምባሳደር የደቡብ ኮሪያን ጠባጫሪነት በመግለጽ በተባበሩት መንግስታት ጠቅላላ ጉባኤ ፊት ንግግራቸውን ከማሰማታቸው ጥቂት ደቂቃዎች በፊት ነው። ዩናይትድ ስቴትስ ሙከራውን በማውገዝ በርካታዎቹን የተባበሩት መንግስታት የጸጥታው ምክር ቤት ውሳኔዎችን የሚጥስ ነው ብላለች። በሰሜን ኮሪያ አጎራባች ለሚገኙ አገሮችም ሆነ ለዓለም አቀፉ ማህበረሰብ ስጋት መሆኑንም ገልጻለች። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ቃል አቀባይ በዛሬው ዕለት በሰጡት መግለጫ ከሰሜን ኮሪያ ጋር ለመነጋገር የምናደርገውን ዲፕሎማሲያዊ ጥረት አሁን እንቀጥልበታለን ካሉ በኋላ የደቡብ ኮሪያ ሪፐብሊክና ጃፓንን ከጥቃት ለመከላከል ያለንን ቁርጠኝነትም እንደ ብረት የጠነከረ ሆኖ ይቀጥላል ብለዋል። አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ነው። ቻይና እንደ አውሮፓ አቆጣጠር ከ2018 ጀምሮ ከአገር እንዳይወጡ አግዳቸው የነበሩ ወንድምና እህት የሆኑ ሁለት አሜሪካውያንን በመልቀቋ ባለፈው ሳምንት መጨረሻ ወደ ዩናይትድ ስቴትስ ተመልሰዋል። የዩናይትድ ስቴትስ ባለስልጣናት ቤጂንግ አሜሪካውያኑን የለቀቀችው ዩናይትድ ስቴትስ በዋዌ ስራ አስፈጻሚ ላይ የመሰረተችውን ክስ ካነሳች በኋላ መሆኑን ተናግረዋል። ሲንቲያና ቪክተር ሉ የተባሉ አሜሪካውያን ምንም የተመሰረተባቸው የወንጀል ክስ ሳይኖር ቻይናን መልቀቅ እንደማይችሉ ተነግሯቸው ላለፉት 3 ዓመታት ቻይና ውስጥ ቆይተዋል። የቀድሞ ባንክ ባለስልጣን የነበሩት አባታቸው ሉ ቻንግሚን በቻይና በማጭበርበር ወንጀል ተከሰው ይፈለጉ የነበሩ ሰው መሆናቸውም ተመልክቷል። በተመሳሳይ ሁኔታም በካናዳ ታስረው የነበሩት የሁዋዌ ስራ አስፈጻሚ ሜንግ ዋንዙ መለቀቃቸውን ተከትሎ በጥቂት ሰዓታት ውስጥ 2 የካናዳ ዜጎችም እንዲሁ ተለቀው ከቤተሰቦቻቸው ጋር መቀላቀላቸው ይታወሳል። በምዕራብ አፍጋኒስታን ሄራት ክፍለ ግዛት የሚገኙ የታሊባን ባለስልጣናት ትላንት ሰኞ ባወጡት መግለጫ ወንጀል ፈጽመው የተገኙ ወንጀለኞች በሸሪያ ሕግ መሰረት እንደሚቀጡ ይፋ አድርገዋል። የታሊባኑ መግለጫ የወጣው የጠለፋ ክስ የተመሰረተባቸው 4 የታሊባን ተዋጊዎችን ባለፈው ቅዳሜ ህዝብ በሚሰበሰብበት የከተማ አደባባይ ላይ በስቅላት ከቀጡ በኋላ ነው። የየመን የሁቲ ተዋጊዎች ወደ ሰሜናዊቷ ቁልፍ ከተማ ማሪብ እየተጠጉ በመምጣታቸው የየመን ሁኔታ ሊለወጥ እንደሚችልና ከ2 ሚሊዮን በላይ ሰዎች ሊሰደዱ እንደሚችሉ ባለሙያዎች አስጠነቀቁ። በሰነአ የስትራቴጂክ ጥናት ከፍተኛ ተመራማሪ አብዱልሃኒ አልኢራያኒ ለአሶሺየትድ ፕሬስ የማሪብ ጦርነት የወደፊቱን የየመንን ጉዳይ ይቀይራል ሲሉ ተናግረዋል። በሳውድ አረቢያ የሚደገፉ ተዋጊዎቹ ማሪብን ለመቆጣጠር በሚያደርጉት ከፍተኛ ጥረት በዚህ ወር በተካሄደው ከፍተኛ ግጭት በኢራን የሚደገፉ በመቶ ሺህ የሚቆጠሩ ታጋዮች መሞታቸውም ተመልክቷል። በነዳጅ የበለጸገችውን አካባቢ መቆጣጠር ለሚደረገው የሰላም ድርድር ጥሩ አቋም ላይ እንዲገኙ ያደርጋቸዋል ተብሏል። በአሁኑ ጊዜ በሰሜን አብዛኛውን የመንግስት ይዞታ ሁቲዎች የተቆጣጠሩት መሆኑን የአሶሺየትድ ፕሬስ ዘገባ ያስረዳል። አሁን ወደ ኮቪድ-19 የዓለም ዜናዎች እናልፋለን። ከብሪታንያ የወጣው አንድ አዲስ ጥናት ሲጋራ አጫሾች ከሌሎች በተለየ በኮቪድ-19 ቫይረስ በጽኑ ሊታመሙ ወይም ሊሞቱ እንደሚችሉ አስታወቀ። ዩኬ ባዮባንክ የተባሉ የአጥኚዎች ቡድን በ420,000 በጎ ፈቃደኞች ላይ እንደ አውሮፓ አቆጣጠር ከጥር እስከ ነሐሴ 2020 ባደረጉት ጥናት ከሆስፒታሎችና ጤና ጣቢያዎች ባገኟቸው መረጃዎችና በተመለከቷቸው የሟቾች ሰርቲፊኬት በሲጋራ አጫሾችና በቫይረሱ ሳቢያ በሚመጡ ህመሞች መካከል የጠነከረ ግንኙነት መመልከታቸውን ገልጸዋል። ትሮአክስ በተሰኘው የሕክምና መጽሔት ላይ በታተመው ጥናት እንደተመለከተው በአሁን ወቅት ሲጋራ ከሚያጨሱት የኮቪድ ተጋላጮች ውስጥ 80% የሚሆኑት ወይ ሆስፒታል ይገባሉ ወይም ይሞታሉ። የዩናይትድ ስቴትስ ፕሬዝደንት ጆ ባይደን 3ኛውን የማጠናከሪያ የኮቪድ-19 ክትባት ትናንት ሰኞ ወስደዋል። ፕሬዝደንቱ ክትባቱን የወሰዱት አስተዳደራቸው 3ኛው የፋይዘር ማጠናከሪያ ክትባት ለተወሰነው የህብረተሰብ ክፍል እንዲሰጥ ከወሰነ ጥቂት ቀናት በኋላ ነው። ባይደን በተከተቡበት ወቅት ዋነኛውና አስፈላጊው ነገር ሌሎች ብዙ ሰዎች እንዲከተቡ ማድረግ ነው ብለዋል። ለምሽቱ የተመደበው የዜና ሰዓት በዚህ አበቃ። ከቀሪዎቹ ዝግጅቶቻችን ጋር አብራችሁን ቆዩ።
ደረጀ ደስታን ለዓለም ዜናዎች እናመሰግናለን። በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ ማክሰኞ መስከረም 18 2014 ዓ.ም ዝግጅታችንን ነው ከአሜሪካ ድምፅ እየተከታተላችሁ ያላችሁት። እንደምትመለከቱት እንግዲህ ራዲዮ በቴሌቪዥን ሆነን መጥተናል። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን amharic.voanews.com እንዲሁም በአት ቪኦኤ አማሪክ የፌስቡክ ገጻችን በቀጥታ መከታተል ትችላላችሁ። በተጨማሪ በተጨማሪም ከሰኞ እስከ አርብ በአሃዱ ራዲዮ 94.3 ላይ እንደምጣለን። አሁን ወደ እለቱ አብይ ርዕስ ዘገባ እንለፍ። አዲስ በተመሰረተው የአዲስ አበባ ከተማ ምክር ቤት በከንቲባነት የተመረጡት ወይዘሮ አዳነች አበበ የፌደራል ሚኒስትሮችንና የተፎካካሪ ፓርቲ አባላትን ያካተተ ካቢኔ አዋቀሩ። የአዲስ አበባ ከተማ አስተዳደር ምክር ቤት በዛሬው ዕለትም ተመስርቷል። በምክር ቤቱ በከንቲባነት የተመረጡት የመጀመሪያዋ ሴት የአዲስ አበባ ከተማ ወይዘሮ አዳነች አበበ አዲስ ካቢኔ ማዋቀራቸውን ምክር ቤቱ አጽድቆላቸዋል። ቀጣዩ አስተዳደራቸው ሙስናን መከላከልና የኑሮ ውድነትን ማቃለል ላይ ትኩረት ሰጥቶ እንደሚሰራ ከንቲባዋ ንግግር ባደረጉበት ወቅት ገልጸዋል። የአዲስ አበባው ዘጋቢያችን ኬኔዲ አባተ አጠር ያለ ዘገባ አሰናድቷል።
ዛሬ አዲስ የተመሰረተው የአዲስ አበባ ከተማ አስተዳደር ምክር ቤት ወይዘሮ አዳነች አቤቤን የከተማዋ ከንቲባ አድርጎ መርጧል። የአዲስ አበባ ከተማ አስተዳደር ከንቲባ ሆነው 138 አባላት ባሉት ምክር ቤት በሙሉ ድምጽ የተመረጡት ወይዘሮ አዳነች አቤቤ በምክር ቤቱ ፊት ቃለ መሐላ ከፈጸሙ በኋላ ባደረጉት ንግግር አዲሱ ምክር ቤት የተመሰረተው ምርጫው እንዳይደረግ የነበሩ ያሏቸውን የውጭ ጣልቃ ገብነቶች በመቋቋም በተደረገ የምርጫ ሂደት በመሆኑ የተለየ ትርጉም እንዳለው አንስተዋል።
አዲስ አበባ የፖለቲካ፣ የኢኮኖሚ፣ የዲፕሎማሲ ማዕከልና ዓለም አቀፍ ተቋማት መቀመጫነቷን እንደ ግብዓት በመውሰድ ምርጫውን ከአውዱ ውጪ ለመጠቀም ደባል አጀንዳዎችን በማምጣት ህዝቡን ለማሳሳትም ሙከራዎች ተደርገው ነበር። ነገር ግን አስተዋዩ የአዲስ አበባ ከተማ ነዋሪ ነገሮችን ሁሉ በብስለትና በሚዛናዊነት አይቶ ዳኝነቱን የሰጠበት ሂደት የሚደነቅ ሆኖ አልፏል። የከተማችን ህዝብ ድምጽ አሰጣጥ ሁለት ትርጉም አለው። የመጀመሪያው ትርጉሙ ህዝቡ በርካታ ያልተመለሱ ጥያቄዎችና ያልተፈቱ ችግሮች ቢኖሩትም በለውጡ ጅምር እርምጃዎች ተስፋ ማድረጉንና በፓርቲያችን አሻጋሪ ሐሳቦች ላይም ተስፋ መጣሉን ያሳየበት ነው። ሁለተኛው ትርጉም ደግሞ ለብልጽግና ድምጽ የሰጠው አብላጫ መራጭ ቢሆንም የተለያዩ ተፎካካሪ ፓርቲዎችን የመረጡ ዜጎችም ድምጽ ተደምሮ ሲታይ ቀላል ግምት የሚሰጠው አለመሆኑን አስተውለንበታል። ይህም ድምጽ ሊከበር የሚገባው ድምጽ ነው።
የአዲስ አበባ የመጀመሪያዋ ተመራጭ ሴት ከንቲባ ወይዘሮ አዳነች ለቀጣዮቹ 5 ዓመታት አዲስ አበባን የመምራት እድል ያገኘው አስተዳደራቸው ትኩረት ከሚሰጥባቸው ዋና ዋና ዘርፎች መካከል ሙስናን መከላከል አንዱ መሆኑንም ጠቁመዋል።
የአዲስ አበባ ከተማ ነዋሪዎች ወቅታዊና ጥራት ያለው አገልግሎት በክብር የማግኘት መብት አላቸው። በመሆኑም በቴክኖሎጂ የተደገፉ ንጹህ ምቹ የሥራ አካባቢ የሚፈጠርበትን አቅጣጫ በመከተል የመንግስት ተቋማት ተቋማዊ አሰራርን ተከትለው ነጻና ገለልተኛ ሆነው ከሙስና የጸዳ አገልግሎት በመስጠት ተግባራዊ ውጤት እንዲያስመዘግቡ ግልጽነትና ተጠያቂነት የሰፈነበት አሰራር የሚጎለብትበትን አካሄድ በመከተል የከተማዋን ትልቅነትና የነዋሪዎቿን ክብር የሚመጥን አገልግሎት ለመስጠት በቁርጠኝነት እንሰራለን።
የህብረተሰቡ ፈተና የሆነውን የኑሮ ውድነት ከመቅረፍ አንጻር ደሃ ተኮር ተግባራትና የወጣቶች የስራ እድል ፈጠራ ትኩረት እንደሚሰጥባቸውም ነው ወይዘሮ አዳነች የገለጹት።
የኑሮ ውድነቱ ዋና ገፈት ቀማሽ የሆነው በዝቅተኛ ገቢ የሚተዳደረው የከተማችን ማህበረሰብ ጊዜያዊ ችግሮቹን እየፈታን መላ ህብረተሰቡን ከዘላቂ ደህንነት ለማውጣት የገባነውን ቃል ወደ ተግባር ለመቀየር በቁርጠኝነት የምንቀጥልበትም ይሆናል። ደሃ ተኮር መርሃ ግብሮቻችን ውጤታማ በማድረግ የፍትሐዊነትን ችግሮች መቅረፍና ለወጣቶችና ለሴቶች ልዩ ትኩረት በመስጠት ለዜጎች የስራ ዕድል መስፋፋትና ምቹ ሁኔታ መፈጠር ላይ ያተኮረ ርብርብም ይደረጋል።
የህግ የበላይነትን ማረጋገጥ፣ የቤቶች ልማት፣ እንደ ውሃና መብራት ያሉ መሰረተ ልማቶችም ትኩረት ከሚሰጥባቸው ተግባራት መካከል ተካተዋል። ከንቲባዋ ወይዘሮ አዳነች አቤቤ የመከላከያ ሚኒስትሩን ዶክተር ቀን አያደታና የባህልና ቱሪዝም ሚኒስትሯን ዶክተር ሂሩት ካሳውን እንዲሁም ከተፎካካሪ ፓርቲዎች ማለትም ከኢዜማ አቶ ግርማ ሰይፉንና ከአብን አቶ ይሱፍ ኢብራሂምን ያካተተ አዲስ ካቢኔም አዋቅረዋል። ዶክተር ቀን አያደታ የአዲስ አበባ ሰላምና ጸጥታ ቢሮ ኃላፊ ሲሆኑ ዶክተር ሂሩት ካሳው ደግሞ የባህል ኪነጥበብና ቱሪዝም ቢሮ ኃላፊ ተደርገው ተሰይመዋል። ከተፎካካሪ ፓርቲዎች ደግሞ የኢዜማው አቶ ግርማ ሰይፉ የኢንቨስትመንት ኮሚሽነር፣ የአብኑ አቶ ይሱፍ ኢብራሂም ደግሞ የመንግስት ንብረት አስተዳደር ኃላፊ ሆነዋል። በአጠቃላይ 26 አባላት ያሉት የከንቲባዋ ካቢኔም በምክር ቤቱ ጸድቆላቸዋል። አዲሱ የከተማው ምክር ቤት ብልጽግና ፓርቲ ለአፈጉባኤነት በእጩነት ያቀረባቸውን ወይዘሮ ቡዜና አልቃድርን በዋና አፈጉባኤነት፣ ወይዘሮ ፋይዛ መሐመድን ደግሞ በመከተልነት የመረጠም ሲሆን ተመራጮቹም ቃለ መሐላ ፈጽመው ስራቸውን ጀምረዋል። ሰኔ 14 2013 ዓ.ም ተመረጠ በተካሄደው ምርጫ በምርጫ ቦርድ ይፋ ከተደረጉት 425 የህዝብ ተወካዮች ምክር ቤት መቀመጫዎች ውስጥ 410ን ያሸነፈው ብልጽግና ፓርቲ የክልልና የከተማ አስተዳደር መንግስታትን መመስረት የጀመረ ሲሆን ከጥቂት ቀናት በኋላ አዲስ የፌደራል መንግስትም ለመመስረት በመሰናዳት ላይ ነው። የአዲስ አበባ ከተማን አዲስ ምክር ቤት በዛሬው ዕለት የመሰረተው ፓርቲው የከተማ አስተዳደሩ ለተወካዮች ምክር ቤት ካሉት 23 መቀመጫዎች ከአንዱ በስተቀር 22ቱን ያሸነፈ ሲሆን የክልል ምክር ቤቱን 138 መቀመጫዎች ደግሞ ሙሉ በሙሉ ማሸነፉ ይታወሳል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
አድማጮች ለዕለቱ የያዝነውን አብይ ርዕስ ዘገባችንን ነበር ያስደመጥናችሁ። የትንታኔው መጽሔት ይቀጥላል። ወደ ኒውዮርክ ይወስደናል ዘገባውም። ህወሓት ኤርትራን በማጥቃት ለጦርነት እየገፋፋ ነው ሲሉ የኤርትራ የውጭ ጉዳይ ሚኒስትር ኦስማን ሳልህ ከሰዋል። የውጭ ጉዳይ ሚኒስትሩ ለተባበሩት መንግስታት ድርጅት 76ኛ ጠቅላላ ጉባኤ በቪዲዮ ቀድሞ በተቀረጸ መልእክት በትላንትናው ዕለት ባደረጉት ንግግር ዩናይትድ ስቴትስና አውሮፓ አጋሮቿ የህወሓትን አደገኛ አካሄድ ለመደገፍ እያደረጉ ነው ያሉትን ጥረት ኮንነዋል። በህዳሴ ግድብ ዙሪያ ያለውን ችግር ሊፈታ የሚችለው በኢትዮጵያ በሱዳንና በግብጽ ቀናነት የተሞላበት ድርድር ብቻ ነው ብለዋል። በሌላ በኩል የኒውዮርክና የአካባቢዋ ስቴቶች ነዋሪ የሆኑ የትግራይ ክልል ተወላጅ ኢትዮጵያውያን ጠቅላላ ጉባኤው እየተካሄደ በነበረበት የተባበሩት መንግስታት ድርጅት ጠቅላይ መስሪያ ቤት ፊት ለፊት ትላንት ሰልፍ ወጥተዋል። ስመኝሽ የቆየ ሁለቱን ዘገባዎች አጣምራ እንደሚከተለው ታስደምጠናለች።
ሳምንቱን ሲካሄድ የሰነበተው የመንግስታቱ ድርጅት 76ኛ ጠቅላላ ጉባኤ ትላንት ከመጠናቀቁ በፊት የቪዲዮ መልእክታቸው የተላለፈው የኤርትራ የውጭ ጉዳይ ሚኒስትር ኦስማን ሳልህ ህወሓት ኢትዮጵያና ኤርትራ ከሶስት ዓመታት በፊት የደረሱበትን የሰላም ስምምነት ለማጨናገፍና ዳግም በኃይል ወደ ስልጣን ለመመለስ እየሞከረ ነው ሲሉ ከሰዋል። ይህ ህገወጥ ያሉት አድራጎት ለኢትዮጵያ ኤርትራና አልፎም ለአፍሪካ ቀንድ አካባቢ አደገኛ መሆኑንም በመግለጽ ዓለም አቀፍ ተቋማት ለህወሓት እያሳዩት ነው ያሉትን ድጋፍ ተቃውመዋል።
What we find inexcusable is the position of certain countries.
ከምንም በላይ የማይታለፉ ነው ያገኘነው በተለይ እንደ ዩናይትድ ስቴትስ እና የአውሮፓ ሀገሮች ያሉ ሀገራት ይህንን ከህግ ውጭ የሆነና አደገኛ መጽ መደገፋቸውንና እነሱን ማንኛውንም ዋጋ ከፍሎ በድጋሚ ለማስነሳት የያዙትን አቋም ነው።
የውጭ ኃይሎች ይህን ድጋፍ ለመስጠት ሐሰተኛ ትርክቶችን ማሰራጨታቸውን የጠቀሱት የኤርትራ የውጭ ጉዳይ ሚኒስትር ይህ በራሱ ዓለም አቀፍ የሆነው የአስተዳደር ስርዓት መዋቅር ብቃት የሌለው መሆኑን ያሳያል ብለዋል።
Eritrea has suffered enormously by similar previous acts.
ከዚህ በፊትም ተመሳሳይ ድርጊቶች ኤርትራን በከፍተኛ ሁኔታ ሲጎዷት ቆይተዋል። ይህ ከዚህ በኋላ ሊደገም አይገባም። የሀገር ሉዓላዊነትና ህዝብን በኃይል መርገጥ እንደሚችሉ በሚያስቡ ኃይሎች የሚፈጸሙ በደል ከዚህ በኋላ ማብቃት አለበት።
ኦስማን ሳልህ በህዳሴ ግድብ ዙሪያ እየከረረ የመጣውን ውጥረትም አንስተዋል። ውጥረቱ ጉዳዩ በቀጥታ ከሚመለከታቸው አካላት የሚያልፍ አለመሆኑንና ጥቂት ሀገሮች በሚወስዷቸው የተናጠል እርምጃዎች ምክንያት ኃይላቸውን አጥተዋል ያሏቸው ዓለም አቀፍ ተቋማት በህዳሴ ግድብ ዙሪያ መፍትሄ እንደማያመጡ አመልክተዋል።
The internationalized forums will likely hinder an enduring and
ዓለም አቀፍ ተቋማት በአባይ ተፋሰስ ዙሪያ ያሉትን የኢትዮጵያን የሱዳንና የግብጽን ፍላጎቶች ያማከለ ጠንካራና የረጅም ጊዜ ትብብርን በሚፈጥር መዋቅር ውስጥ ሁለገብ ስምምነት ላይ ለመድረስ የሚደረገው ጥረት ላይ እንቅፋት ይፈጥራሉ።
የኤርትራ ወታደሮች ትግራይ ውስጥ የከበዱ የሰብአዊ መብቶች ረገጣዎችን አካሂደዋል በሚል የጥቃቶች ሰለባ እንደሆኑ በሚናገሩ የየአካባቢው ማህበረሰቦችና ዓለም አቀፍ የሰብአዊ መብቶች ድርጅቶች ሲከሰሱ ቆይተዋል። ዩናይትድ ስቴትስን ጨምሮ በርካታ የአውሮፓ ሀገሮች ባለስልጣናት ኤርትራ ወታደሮቿን ከኢትዮጵያ እንድታስወጣም በተለያዩ መድረኮች ሲጎተጉቱ ይሰማሉ። የዩናይትድ የዩናይትድ ስቴትስ መንግስት ትግራይ ውስጥ በሲቪሎች ላይ ተፈጸመዋል ከተባሉ የጭካኔ አድራጎቶች ጋር በተያያዘ በኤርትራ ጦር ኃይሎች ጠቅላይ ኢታማዦር ሹም ላይ በማግኒትስኪ ዓለም አቀፍ ሕግ መሰረት በቅርቡ ማዕቀብ ጥሎባቸዋል። ሆኖም የኤርትራው የውጭ ጉዳይ ሚኒስትር ኦስማን ሳልህ ኢትዮጵያ ውስጥ ስላሉት ወታደሮችም ሆነ ወታደሮቹ ስለሚከሰሱባቸው ጥፋቶች በትላንቱ የመንግስታቱ ድርጅት ጠቅላላ ጉባኤ ንግግራቸው ላይ ያነሱት ሐሳብ የለም። የውጭ ጉዳይ ሚኒስትሩ የአየር ንብረት ለውጥና ኮቪድ-19 በሀገራቸው ላይ እያደረሷቸው ያሉ ጫናዎችንም አንስተው ተናግረዋል። ይህ በእንዲህ እንዳለ የኒውዮርክና የአካባቢው አግዛቶች ነዋሪ የሆኑ የትግራይ ተወላጅ ኢትዮጵያውያን ጠቅላላ ጉባኤው እየተካሄደ በነበረበት የተባበሩት መንግስታት ድርጅት ጠቅላይ መስሪያ ቤት ፊት ለፊት ትላንት ሰልፍ ወጥተዋል። የሰልፉ ዓላማም በትግራይ ውስጥ እየተካሄደ ነው ያሉትን የሰብአዊ መብቶች ጥሰትና ሰው ሰራሽ ረሃብ ለማውገዝ የተባበሩት መንግስታት ድርጅት ምዕራብና ምስራቅ ትግራይ የሚገኙ ኃይሎች እንዲወጡና ሰብአዊ እርዳታ ያላንዳች እገዳ ወደ ክልሉ እንዲገባ ግፊት እንዲያደርግ ለመጠየቅ መሆኑን የሰልፉ አስተባባሪ ኮሚቴ አባል ማዓዛ ግደይ ለአሜሪካ ድምጽ ገልጸዋል።
በዋናነት ጉዳያችንን የተለያዩ ሀገራትን ወክለው በተባበሩት መንግስታት ስብሰባ ላይ እየተሳተፉ ላሉ ልዑካን የማቅረብ እድል አግኝተናል። ተቃውሞ በሚካሄድበት ቦታ ያልፉ ከነበሩ የተለያዩ ተወካዮች ጋርም ፊት ለፊት ለመነጋገር ችለናል። ዋናው ዓላማችን ግን እስካሁን ስናደርግ እንደነበረው ወረቀት ለማስገባት ሳይሆን የስብሰባው ተሳታፊዎች ከኛ ጋር እንዲቆሙና በህዝባችን ላይ የሚፈጸመውን የመብት ጥሰት ለማስቆም እንዲረዱ ነው።
ራሳቸውን የትግራይ ኃይሎች ብለው የሚጠሩትና የኢትዮጵያ መንግስት በሽብርተኝነት የፈረጀው የህወሓት ታጣቂዎች በአማራና በአፋር ክልሎች ውስጥ አደረሱ ስለተባሉት ጥቃቶች ሰልፈኞቹ ያወግዙ እንደሆነ ለቀረበው ጥያቄ ማዓዛ ሲመልሱ በቅድሚያ ነጻና ገለልተኛ አካል ደረሱ የተባሉ ጥቃቶችን ሊያጣራ ይገባል ብለዋል። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
አድማጮች የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ስቱዲዮ የሚተላለፍላችሁን የማክሰኞ ምሽት የአማርኛ ቋንቋ አገልግሎታችን ነው። ወደ ተከታዩ ዘገባ እንውሰዳችሁ። በደቡብ ጎንደር ዞን ፋርጣ ወረዳ ጋሳይ ከተማ ውስጥ በህወሓት ታጣቂዎች የተተኮሰ ከባድ መሳሪያ በአንድ ግለሰብ ቤት ውስጥ በመውደቁ የሶስት ዓመት ህጻን ግራ እግር መቆረጡን የህጻኑ አባት ተናገሩ። የደቡብ ጎንደር ዞን ዋና አስተዳዳሪ አቶ ቀለመወርቅ ምህረቴ በህወሓት ታጣቂዎች ጉዳት የደረሰባቸው ንጹሐን ዜጎች በርካታ መሆናቸውን ጠቅሰው በህግ አግባብ ተጠያቂ የሚያደርግ የተደራጀ መረጃ እየተዘጋጀ መሆኑንም ተናግረዋል። በጋሳይ ከተማ በህፃኑ አባት ቤት ተገኝታ ዘገባውን ያጠናቀረችው የባህር ዳሯ ዘጋቢያችን አስቴር ምስጋናው ነች። ዘገባው እንደሚከተለው ይቀርባል።
ወጣት ካሳው ጥጋቤ በደቡብ ጎንደር ዞን ፋርጣ ወረዳ የጋሳይ ከተማ ነዋሪ ነው። ወጣት ካሳው ባለትዳር ሲሆን የአራትና የሶስት ዓመት ልጆችም አባት ነው። የባለቤቱን እናት ጨምሮ ተሰባስበው በሚኖሩበት ቤት ውስጥ ነሐሴ 15 ቀን ከጠዋቱ 12 ሰዓት በመኖሪያ ቤታቸው አልጋ ጎን ላይ የወደቀው ከባድ መሳሪያ የሶስት ዓመት ወንድ ልጁን ግራ እግር እንደቆረጠው ይናገራል።
ነሐሴ 15 ከጠዋቱ 12 ሰዓት ላይ ከምኝታችን ተነስተን ከቤታችን ውስጥ ሳሎን ላይ በተቀመጥንበት ሰዓት ከባድ መሳሪያ ተወርሮ ያው ልጅንን የሶስት አመት ልጅ ያው አካሉን እንደዚህ ያጥቷል። ከባድ መሳሪያ ነው፣ ግን እኔ ከባድ መሳሪያም እንዲህ የበለጠ ነው የምለው። በግርግዳው ጎን ነው የመጣ፣ ግርግዳውን እየቀደደ ነው የመጣ። የወጣ ደግሞ 20 ኪሎ የሚሆን 20 ኪሎ ደግሞ ሶስት ቁርጥራጭ አውጥተናል። ያልወጣ ደግሞ ከ50 ኪሎ እና ከ100 ኪሎ በላይ የሚሆን ደግሞ ቁርጥራጭ ውስጥ አለ፣ አልነሳ ያለ ማለት ነው። ስለዚህ እዚሁ በአፈር የተዳፈነ ሳሎን ውስጥ ከቤታችን ውስጥ ልጁን ጎርቶ የገባው ማለት ነው።
ወጣት ካሳው የሶስት አመት ልጁ እግር እንደተቆረጠ ሕክምና ለማግኘት የ32 ኪሎ ሜትር ርቀት ወዳለው እስቴ ሆስፒታል በእግሩ ተጉዞ ቢደርስም እንዳልቀናው ይናገራል።
12 ሰዓት አካሉን ባጣበት ሰዓት በእግራችን ተሸክመን 32 ኪሎ ሜትርን ያህል ነገር በእንጨት ተሸክመን ከስቴ አምቡላንስ ወደ ፈለገ ሕይወት ሪፈራል ሲባል ነዳጅም የለም ስለዚህ መሄድ አልችልም አለ ሹፌሩ። ነዳጅ ሞላለው ብዬ ከሶስት ሰው ተበድሬ ነዳጅና የሹፌር አበል ከፍሌ ባህር ዳር ነሐሴ 15 ከምሽቱ 3 ሰዓት ፈለገ ይሁት ገብተን አደርነ። ያው ደም ጨርሷል ልጁ በእንጨት ዘነው ስነድቀን ሙሉ ያው ደሙ በሙሉ ወርዶ አልቋል። ምንም ደም የለውም ነበረ። በዛን ሰዓት ደም ያስፈልገዋል ተባልነ። ደም ሲተተክሎለት አደረ። ሲነጋ ከጧቱ በ16 ማለት ነው በ16 ጧት ላይ 6 ሰዓት አካባቢ ላይ ኦፕሬሽን ክፍል ገብቶ ያው እግሩን አስተካክለው ፊትም ቆርጦታል። ያው የቀረውን ነገር እነሱ አስተካክለው ያው ወደ ደብረ ታቦር ልከውኝ ዛሬ ደብረ ታቦር እያመላለስኩ እያሳጠብኩ ነው።
ወጣት ካሳው እንደሚናገረው የህወሓት ታጣቂዎች ጥቃቱን የፈጸሙት በጦርነት መሸነፋቸውን እንዳወቁ ነው። ከተማውን ለቀው ከመውጣታቸው በፊትም ሲዝቱ እንደነበር ይናገራል።
ሆኑ ሲጠቁ እንደሚለቁ ሲያውቁት ነው ጥቃት ያደረሱት።
ለወጣቱ አባት ካሳው ጥጋቤ ፈተና የሆነበት የህፃን ዮናስ እግሬ የት ሄደ የሚል ጥያቄ ነው። አንዳንዴ በተረት መልኩ የራሱን ታሪክ ይነግረናል ይላል።
ተረት ተረት እያስመሰለ ያው ስንወስደው እንትን አልጋም ስለማይመች ኬሻ በከሻ ነገር ሰርተን በሁለት እንጨቱ ያድርገን ነው የወሰድነው። ስንወስደው ያችን አስታውሶ ከሸይቱን አይረሳ ተረት ተረት ብሎ አንድ ልጅ ነበረ እና እግሩን ተመቶ ይዘው ሲሄዱ በከሻ አድርገው ወሰዱት እና እዚያ ሐኪም ቤት ከደረሰ በኋላ እጥብሽግ ያደርጉታል። ያ ሲባል እጁን እኮ ነዋል። አይ ቢሆንም እንደሱ አይነት ሰው የለም ሲሉት ጓደኞቹ ሲጮቱ ሲያይ ውሰዱኝ ወደ ደይ ይላል። ልሂድ ልነሳ ይላል። ሂድ በቃ አትሂድም አልተሻለም ስለው ድኛል ይላል። ልሂድ ስለው ደግሞ ያው መሄድ እንደማይችል ያውቀዋል። መስኮቱን ክፈቱልኝ በመስኮቱ ቢያንስ ልይ ይላል። በጣም የሚናገረው አማርኛ በጣም የትልቅ አይምሮ አስተሳሰብ ያለው የሚናገረው። ያው ቁጭ ብለን እሱን እያታለልን ነው ያለን። አዎ ስራ ቁመናል። ያው የቀን ስራ ምናምን ነው እንጂ ሌላ ስራ የለኝም።
የደቡብ ጎንደር ዞን ዋና አስተዳዳሪ አቶ ቀለም ወርቅ ምህረቴ የትግራይ ወራሪ ብለው የጠሩት ኃይል በዞኑ በበርካታ ንጹሐን ዜጎች ላይ አሰቃቂ ጥቃቶች መፈጸሙን ጠቅሰው በሕግ አግባብ ተጠያቂ የሚያደርግ የተደራጀ መረጃ እየተዘጋጀ መሆኑን ተናግረዋል።
በዜጎቻችን ላይ፣ በንብረቶቻችን ላይ፣ በዜጎቹ ንብረት ላይ፣ በመንግስት ንብረት ላይ፣ በህብረተሰብ መጠጠኛ ተቋማት ላይ ያደረሰው ጥፋት ቀላል የሚባል አይደለም። መረጃዎች ተወስደው የህግ መሰረት እንዲኖረው ለማድረግ የሚያስችሉ ስራዎች ሰርተናል።
በሌላ በኩል የህወሓት ኃይሎች በአፋርና አማራ ክልሎች በሰላማውያን ዜጎች ላይ ጉዳት እያደረሱ ነው የሚባለው የሰራዊቱን ስም ለማጥፋትና የሰራዊቱ ባህሪና ተግባር የማይገልጽ ነው በማለት አጣጥለውታል። ዶክተር ደብረጽዮን ሰራዊቱ በህዝብ ላይ የደረሰ ግፍ ፍትህ እንዲያገኝ የሚታገል እንጂ ህዝብ ላይ በደል አይፈጽምም ብለዋል።
መበገሲ እውን ወፀዓይ በደል ግፍዒ ዓመፂ
መነሻው ጭቆና ነው፣ በደል ነው፣ ግፍ ነው፣ አመፃ ነው፣ የሰው ያልሆነ አረመናዊ ተግባር ነው። ይህንን የሚመክት ዓላማና መርህ ነው። ዝም ብሎ ወታደር አይደለም። ይህን በሌሎች ላይ ሊፈጽም ይችላል ተብሎ ሊታሰብ አይችልም። ይህንን ነው እየመከተ ያለው። ደፋሪዎችን፣ አውዳሚዎችን፣ ሰው የሚገድሉትን ነው በገቡበት ገብቶ እየጠረጋቸው እየደመሰሳቸው ያለው። ለዚህ ሁሉ መፍትሄ እያመጣ ነው እንጂ ሌላ ተልእኮ የለውም።
አያይዘውም ደርሷል የተባለው ጉዳት በገለልተኛ አካል እንዲጣራ ፈቃደኞች መሆናቸውን ገልጸዋል። በሌላ በኩል ህወሓትን በከፍተኛ የሰብአዊ መብት ጥሰት የሚወነጅለው የኢትዮጵያ መንግስት ባለፉት 2 ወራት ብቻ እንኳን ሆን ብሎ በርካታ ንጹሐን ዜጎችን መግደሉን ይናገራል። በዚህ መሰረት በአፋር ክልል ጋሊኮማ 240 ንጹሐን ዜጎችን፣ በአማራ ክልል በቆቦ ከተማ 600 በላይ ንጹሐን ዜጎችን፣ በሰሜን ወሎ አጋምሳ መንደር 300 ንጹሐን ዜጎችን፣ በዳባት ወረዳ ጭና ቀበሌ 200 ንጹሐን ዜጎችን፣ በደቡብ ጎንደር ንፋስ መውጫ ከተማ ከ500 በላይ ንጹሐን ዜጎችን እንዲሁም በደብረ ታቦር እና በሌሎች አካባቢዎች በሲቪሎች ላይ የከባድ መሳሪያ ድብደባ በማካሄድ በርካታ የአንድ ቤተሰብ አባላት መግደሉን በመግለጽ የኢትዮጵያ መንግስት ህወሓትን ይወነጅላል። ስለ ግድያዎቹ መረጃዎች እንደደረሱት የገለጸው የኢትዮጵያ ሰብአዊ መብት ኮሚሽንም ምርመራ እንደሚያካሄድ አስታውቋል። ሰሞኑን ወደ ደቡብ ጎንደር ዞን በተጓዝኩባቸው ያነጋገርኳቸው የጥቃት ሰለባ ቤተሰቦች ግድያዎቹ በህወሓት የተፈጸሙ መሆናቸውን ተናግረዋል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
አስቴር ምስጋ ምስጋናውን ለዘገባው እናመሰግናለን። አድማጮች፣ በተጨማሪም ከባህር ዳር ወደ ደብረ ታቦር ተጉዛ በዚያ ያነጋገረቻቸውን ሰዎች ያካተተ ዘገባ በነገው ምሽት ይዘን እንመለሳለን። ወደ ተከታዩ ዘገባችን ስናልፍ ደግሞ ወደ ደቡብ ክልል ምዕራብ ኢትዮጵያ ነው የምናልፈው። የደቡብ ምዕራብ ኢትዮጵያ ህዝቦች ክልል ውሳኔ ህዝብ የምርጫ ማስፈጸሚያ ቁሳቁሶች ከዛሬ ጀምሮ ወደ ምርጫ ጣቢያዎች የተሰራጩ መሆናቸውንና ሁሉም ዝግጅቶች መጠናቀቃቸውን በካፋ ዞን ቦንጋ ከተማ ቢሮውን ያደረገው የኢትዮጵያ ብሔራዊ ምርጫ ቦርድ የደቡብ ምዕራብ ኢትዮጵያ ህዝቦች ክልል ውሳኔ ህዝብ ማስተባበሪያ ቢሮ አስታወቀ። ውሳኔ ህዝብ ለመመዝገብ ወደዚያው ዘገባ ለማጠናቀር ያቀናው ዘጋቢያችን ዮናታን ዘብዲዮስ ተከታዩን ዘገባ አሰናድቶልናል።
የማስተባበሪያው ኃላፊ አቶ ሙልጌታ ነጋሳን ዛሬ ለቪኦኤ እንደተናገሩት ምርጫውን ለማስፈጸም የሚያስችል ዝግጅት ተጠናቋል።
አስፈላጊ የምርጫ ቁሳቁሶች በየምርጫ ክልሉ 22 ምርጫ ክልል በስድስቱ ዞኖች በአንድ ልዩ ወረዳና በአምስት ዞኖች በሚገኙ 22 ምርጫ ክልሎች የሰነዶችን የማሰራጨት ስራ ተሰርቷል። ከዚህም በተጨማሪ ለምርጫ ክልል ምርጫ አስፈጻሚዎች የማዳመር ስርዓት ምን ይመስላል የሚለው ስልጠና የተሰጠበት ሁኔታ ነው ያለው። ምርጫ ጣቢያ ምርጫ አስፈጻሚ የተመለመሉ የምርጫ ጣቢያ ምርጫ አስፈጻሚዎች ከመስከረም 13 ጀምሮ እስከ 15 ድረስ ስለ ድምጽ አሰጣጥ ሂደት በድምጽ መስጫ ቀን ምንድነው የሚሰራ የሚለውን በመስክ አሰልጣኞች አማካኝነት ስልጠና ተሰጥቷል። ለምርጫ ጣቢያ የሚያስፈልጉ አስፈላጊ ሰነድና ቁሳቁሶች በየምርጫ ጣቢያ በመሰራጨት ላይ ናቸው። አሁን እስከ ዛሬ ድረስ እስከ ማታ ድረስ ተሰራጭተው የሚያልቁ ነው የሚሆነው።
1636 ምርጫ ጣቢያዎች ዝግጁ መሆናቸውና 1.4 ሚሊዮን ህዝብ በመራጭነት መመዝገባቸውን ገልጿል። ምርጫ ቦርድ ለምርጫ የሚያገለግሉ ቁሳቁሶችን ቀደም ብሎ ወደ ማዕከሉ ማጓጓዙን የተናገሩት አቶ ሙሉጌታ ቁሳቁሶቹ አሁን ወደ ምርጫ ጣቢያዎቹ እየተሰራጩ መሆናቸውን ተናግሯል።
1636 ምርጫ ጣቢያ ነው ያለው። ቀደም ሲል 33 ምርጫ አስፈጻሚዎች በመራጮች ምዝገባ ላይ የተሳተፉ አሉ። ተጨማሪ ለድምጽ አሰጣጥ ሂደት ደግሞ ሁለት ተጨማሪ ኦሪንቴሽን ተሰጥቷቸው ተጨምሯል። በአጠቃላይ 5-5 ነው በጣቢያ። ስለዚህ ወደ 8000 የሚጠጉ የሚሆኑ የምርጫ ጣቢያ ምርጫ አስፈጻሚዎች በአሁኑ ሰዓት ዝግጁ ሆነው በየጣቢያዎቻቸው በመግባት ላይ ናቸው።
አቶ ሙሉጌታ ብሔራዊ ምርጫ ቦርድ ውሳኔ ህዝቡን የሚያስፈጽመው ከአንድ ማዕከል መሆኑንም ተናግሯል።
ምርጫ ክልል ማለት በአጠቃላይ ውጤት የሚደመርበት ቦታ አንድ ቦታ ነው። ቀደም ሲል ያልኩ ምርጫ ክልል ለመደበኛ ምርጫ እሱን እንደ ማስተባበሪያ ጽህፈት ቤት እንደ አመቻች ቢሮ ነው እንጂ የምንጠቀምበት ለህዝበ ውሳኔ እዛ የሚደመር ነገር የለም። ሁሉም ከ22ቱ ምርጫ ክልል ከ1636 ምርጫ ጣቢያዎች ውጤት በሙሉ እዚህ ነው የሚሰባሰበው። የማዳመሩ ስራ እዚህ ነው የሚሰራ። ከዛ በፊት ግን ምርጫ ጣቢያ ላይ ውጤት ይቆጠራል። ውጤቱ ለህዝብ እዛው በየምርጫ ጣቢያ ይሆናል፣ በ1636ቱ ማለት ነው። ከዛ በተረፈ ግን ምርጫ ክልል ላይ የሚደመር የለም፣ ወረዳዎች ላይ የሚደመር ነገር የለም። ያንን ትክክለኛ መሆኑን እየተቀበሉ ብቻ ወደ ቦንጋ ማስተባበሪያ ጽህፈት ቤት ይዞልን ይመጣሉ። የማዳመሩ ስርዓቱ በሙሉ እዚህ ነው የሚደረገው። ውጤቱን ይፋ የማድረግ እንደ ምርጫ ክልል እዚሁ ቦንጋ ላይ ነው የሚሆነው።
በተለያዩ ምክንያቶች ስድስተኛው ብሔራዊ ምርጫ ካልተካሄደባቸው ምርጫ ክልሎች ጋር መስከረም 20/2014 በሚደረገው ምርጫ ይሳተፋሉ የተባሉ የደቡብ ምዕራብ ኢትዮጵያ ህዝቦች ዞኖች ከፋም፣ ሸካ፣ ዳውሮ፣ ቤንች ሸኮ፣ ምዕራብ ኦሞ ዞን እና የኮንታ ልዩ ወረዳዎች ናቸው። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ከፋ ዞን ቦንጋ።
አድማጮች፣ በመጀመሪያው አጋማሽ የመጨረሻ ዘገባችን እዚህ ዩናይትድ ስቴትስ ያቆየናል። የዩናይትድ ስቴትስ የፌዴራሉ መንግስት መስሪያ ቤቶች በከፊል የሚዘጉበት ሁኔታ እንዳይከሰት እንዲሁም እዳዎቹን በጊዜው ለመክፈል የሚያስችለውን ህግ የህግ መወሰኛ ምክር ቤቱ ሳያጸድቀው ቀርቷል። የመወሰኛ ምክር ቤት ትላንት ሰኞ ማታ በሰጠው ድምጽ ህጉን ጥሎታል። በዩናይትድ ስቴትስ ምክር ቤት ወሳኝ በሆነው በዚህ ሳምንት መጀመሪያ ላይ ይህ መሆኑ በጥልቅ በተከፋፈለበት ምክር ቤት የተደቀነውን ፈታኝ ጊዜ የሚያመላክት መሆኑን ቀጣዩ የቪኦኤ ዘገባ አመላክቷል። ቆንጅታዬ ታቀርበዋለች።
ሪፐብሊካን ሴኔተሮች ትናንት ማታ የቀረቡትን ረቂቅ ህጎች ተቃውመው ድምጽ ሰጥተዋል። ይህን በማድረጋቸውም ዲሞክራቶቹን የፌደራሉ መንግስት መስሪያ ቤቶች ከነገ ሐሙስ በኋላ በከፊል እንዳይዘጉና ፌደራል መንግስቱ በቀጣዮቹ ወራት የሚደርሱትን ዕዳዎቹን መክፈል የሚችልበትን መንገድ ራሳቸው እንዲፈልጉ አስገድደዋቸዋል። የመወሰኛ ምክር ቤቱ ብዙሃን ዲሞክራቶች መሪ ሴኔተር ቸክ ሹመር እንዲህ ሲሉ አስተያየታቸውን ሰጥተዋል።
There is no scenario in God's green earth where it should be worth risking millions of jobs, trillions of
ትርጉም የሌለው ጊዜያዊ የፖለቲካ ግብ ለማስቆጠር ተብሎ ይህ የሚደረግበት ምክንያት በዚህ ምድር ላይ ሊኖር አይችልም። ብዙ ሚሊዮን ሰራተኞች አደጋ ላይ ይወድቃሉ። ቤተሰቦች ላይ በብዙ ትሪሊዮን ዶላር የሚሰላ የሀብት ኪሳራ ይደርስባቸዋል። ሰዎች የማህበራዊ ኑሮ ዋስትና ክፍያቸው የጦር አርበኞች ጥቅማቸው እንዳይጠበቅ ያደርጋል። ሌላ የምጣኔ ሀብት ውድቀት አደጋም ይደቅናል። ሪፐብሊካኖች ድርቅ ብለው ይህንኑ ለማድረግ ነው የሚፈልጉት።
ረቂቅ ህጉ ድምጽ አሰጣጡ ሙሉ በሙሉ በፓርቲ መስመር በለየ በሚያሰኝ ሁኔታ 48 ለ50 በሆነ ብልጫ ነው የጸደቀው። የሴኔቱ ህዳጣን ሪፐብሊካን አባላት መሪው ሴኔተር ሚች መኮነል እንዲህ ብለዋል።
ዲሞክራትስ ዋንት ቱ ዩዝ ዚስ ቴምፖራሪ ፓንደሚክ as a Trojan horse.
ዲሞክራቶች የሚፈልጉት ጊዜያዊ በሆነ ወረርሽኝ ያሳበው ዘላቂ የሶሻሊዝም ፍርሃት ለማስፈን ነው። ይህን እኮ ራሳቸው ተናግረዋል። በሚሊዮኖች የተቆጠሩ አሜሪካውያን 50 ሪፐብሊካን ሴናተሮችን ይመረጡት ይህን ተቃውሞ እንዲታገሉላቸው ነው።
ሪፐብሊካኖች የፌደራል መንግስቱ በጀት ከነገ ጀምሮ ሲያልቅ የለት ከለት ስራውን ለማከናወን የሚያስችለው ገንዘብ እንዲመደብ የሚያስችል ህግ የሚደግፉ መሆኑን ሴኔተር መኮነል አስታውቀዋል። ዲሞክራቶች ግን ይሄ የፌደራሉ መንግስት የብድር ጣሪያ ከመመለከተው ህግ የተለየ ራሱን የቻለ ህግ እንዲወጣለት አይፈልጉም። አጣብቂኙ በእነዚህ ህጎች ዙሪያ ብቻም ያበቃ አይደለም። ምክር ቤቱ 1 ትሪሊዮን ዶላር በጀት በሚጠይቀውና በሁለቱም ፓርቲዎች አባላት ህብረት በቀረበው የመሰረተ ልማት ስራዎች እቅድ እንዲሁም በ3.5 ትሪሊዮን ዶላሩ የዲሞክራቶቹ የማህበራዊ ኑሮ መርሃ ግብር እቅድ ላይም ተከፋፍሏል። በሁለቱም ፓርቲዎች ትብብር በረቀቀው የመሰረተ ልማት ወጪ እቅዱ ላይ መቼ ድምጽ አሰጣጡ እንደሚከናወን በተመለከተ ድርድር ተይዟል። ረቂቅ ህጉ ለመንገዶችና ለድልድዮች መስሪያ እንዲሁም ለሌሎች ፕሮጀክቶች ከፍ ያለ ወጪ የሚጠይቅ ጥቅል እቅድ የያዘ ነው። አንዳንድ ገፋ ያለ ለውጥ አራማጅ አቋም ያላቸው የምክር ቤቱ ዲሞክራቶች ቢልድ ባክ ቤተር በተሻለ መንገድ መልሰን እንገንባ የሚል ስያሜ የተሰጠው 3.5 ትሪሊዮን ዶላር ወጪ የሚጠይቀው እቅድ ላይ ድምጽ የማይሰጥበት ከሆነ ለባለ 1 ትሪሊዮን ዶላር ወጪው የመሰረተ ልማት መርሃ ግብር ረቂቅ ህግ ድምጻችንን አንሰጥም ሲሉ አስታውቀዋል። የሆነ ሆኖ መጀመሪያ ላይ የሚቀርበው አነስ ያለ ወጪ ማለት 1 ትሪሊዮን ዶላር ያዘው ረቂቅ ህግ ሳይሆን አይቀርም ነው የተባለው። ግዙፍ ወጪ ያዘው ሌላኛው እቅድ ደግሞ ወጪው በድርድር የሚቀነስ ይመስላል ተብሏል። የተወካዮች ምክር ቤት አፈ ጉባኤዋ ናንሲ ፔሎሲ ለኤቢሲ ቴሌቪዥን This Week ፕሮግራም በሰጡት ቃል እንዲህ ብለዋል።
This isn't about moderates versus progressives. Overwhelmingly the entirety of our caucus except
ይህ የለዘብተኞችና የተራማጆች ጉዳይ አይደለም ከጥቂቶች በስተቀር የነሱንም አቋም አከብራለሁ። እጅግ የሚበዙት የፓርቲያችን አባላት በጠቅላላ የጆ ባይደንን ራዕይ የሚደግፉ ናቸው። እናም ያልፋል፣ በዚህ ሳምንት ውስጥ ይሳካል።
የሴኔት ሪፐብሊካኖች መሪው ሚች መካነል በዚህ ሳምንት በትዊተር ባወጡት ቃል የ3.5 ትሪሊዮን ዶላር ወጪ የያዘውን ህግ እናሳልፋለን ብለው የተነሱት ዲሞክራቶች ናቸው። ረቂቅ ህጉን ብዙዎች ሪፐብሊካኖች ተቃውመውታል። በዚህ ጉዳይ እኛ አንገባም፣ ራሳቸው የዕዳ ጣሪያውን ከፍ ያድርጉ ማለታቸው ይታወሳል። ይህ ሳምንት ለፕሬዝደንት ባይደን አስተዳደር የአገር ውስጥ አጀንዳ አብይ ፈተና ደቅኗል።
የተከበራችሁ አድማጮች፣ የዜናና የትንታኔው መጽሔት የሚስተናገዱበት ክፍለ ጊዜ ተጠናቀቀ። በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት በቪኦኤ ኢትዮጵያ ቻናል ኤንኤስኤስ 12 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ማክሰኞ መስከረም 18 2014 ዓ.ም ዝግጅታችን ነው በመከታተል ላይ የምትገኙት። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን amharic.voenews.com ላይ መከታተል ትችላላችሁ። በተጨማሪም @voenews የፌስቡክ ገጻችን ዝግጅታችን በቀጥታ ስርጭት እየተላለፈ ይገኛል። ከሰኞ እስከ አርብ በአሃዱ ራዲዮ 94.3 ላይም እንደመጣለን። የምሽቱ የአየር ስርጭት ፕሮዲውሰር ብርሃን ኃይሉ፣ የዌብ እና የማህበራዊ መገናኛ አስተባባሪ አበባየው ገበያው፣ እንዲሁም እያስተናገድኳችሁ ያለሁት ጽዮን ግርማ ነኝ። አሁን ወደ ሁለተኛው አጋማሽ የመጀመሪያ ቅንብር እናልፋለን። ንግድና ምጣኔ ሀብት። ባለፈው ሐምሌ መንግስት በመላው ዓለም ከሚገኙት ኤምባሲዎችና ቆንስላዎች ውስጥ ከፊሎቹን ለመዝጋት ማሰቡን ጠቅላይ ሚኒስትር አብይ አህመድ መግለጻቸው ይታወሳል። እንደ ምክንያት የቀረበው ዋነኛው ጉዳይ አላግባብ ይወጣል የተባለው ወጪ ነው። አብዛኞቹን የዲፕሎማቲክ ስራዎች ከአዲስ አበባ ሆኖ መስራት እንደሚቻል የገለጹ ሲሆን በመላው ዓለም የሚገኙ ትውልደ ኢትዮጵያን የአገልግሎት ጥያቄዎች የሚሟሉበት መንገድም አብሮ ማዘጋጀቱን ደግሞ የኢሚግሬሽን የዜግነትና ወሳኝ ሁነት ዋና ዳይሬክተር አቶ ሙጅብ ጀማል ለአሜሪካ ድምጽ ገልጸዋል። በአዲሱ የዲጂታል እስከ 100,000 ሰዎችን ማስተናገድ እንችላለንም ይላሉ። ይህ በወጪ በቀመስና በብጣኔ ሀብቱ ላይ የሚኖረው ተጽዕኖ ምን ይሆናል? ደረጀ ደስታ ነው ያነጋገራቸው። ጠቅላይ ሚኒስትር አብይ አህመድ ከዚህ ቀደም የተናገሩትን ቀንጨብ አድርጎ በማሰማት ዘገባው ይጀምራል።
ምክር ቤት እንዲገነዘብ የምፈልገው ነገር ቅድም የተነገረው ቁጥር 60 ምናምን የሚጠጋ ኤምባሲና ቆንስላ ጽህፈት ቤት ኢትዮጵያ አሁን ባለችበት ሁኔታ ያስፈልጋታል ወይ የሚለውን በደንብ መጠየቅ አስፈላጊ ነው። አሁን እኛ ያስፈልገን እዚህ አይነት ነገር እኛ ዶላር በየቦታው ከምንበትል ለጊዜውም ቢሆን ለስድስት ወሩም ለአመትም ቢሆን አሁን ካሉ ኤምባሲዎች ቢያንስ 30 መዘጋት አለበት። ቢያንስ
መንግስት ኤምባሲዎችንና በየሀገራቱ ያሉት ቆንስላዎችን መዝጋት ሲያስብ አብዛኞቹን ስራዎች መቀመጫቸውን አዲስ አበባ በሚያደርጉ ዲፕሎማቶች ለመስራት ማሰቡን ጠቅላይ ሚኒስትሩ ተናግረዋል። ይሁን እንጂ ከየኤምባሲዎቹና ቆንስላዎቹ የተለያዩ አገልግሎቶችን የሚጠይቁት በተለያዩ አገሮች የሚገኙ ትውልደ ኢትዮጵያውያንን ጉዳይ አስመልክቶ አማራጭ አላቀረቡም። ትውልደ ኢትዮጵያውያኑ ዲፕሎማቶችን ተክተው ስለ አገራቸው ሊጫወቱት የሚችሉትን ሚና ቢያውሱም እነሱ ከኤምባሲዎች ስለሚፈልጓቸው እንደ ቪዛ፣ ፓስፖርት፣ እድሳትና ሌሎች የሰነድ አገልግሎቶች ጋር የሚያስፈልጋቸው ነገሮች ይኖራሉ። ይህን በሚመለከት እየተዘጋጀን ነው የሚሉት አቶ ሙጂብ ጀማል የኢሚግሬሽን ዜግነትና ወሳኝ ኩነት ዋና ዳይሬክተር ናቸው። ከዚህ ቀደም በዋሽንግተን ዲሲ ብቻ የተወሰነውን የዲጂታል አሰራር በመላው ዓለም አስፋፍቶ መዘርጋት መሆኑን በማስረዳት ይጀምራሉ።
ይሄ አሁን የዲጂታል አገልግሎት በተለይ በአሜሪካ ዋሽንግተን ላይ አዲስ አይደለም። ከ9 ወር በፊት የጀመርነው ነው። የምንሰጠው አገልግሎት እዛው ላለው ዜጋ ፓስፖርት ማደስ እና የትውልድ አይዲ ማደስ አገልግሎት ሲሰጥ ነበረ በዲጂታል ላይ። አሁን ደግሞ እንትንም ከዚህ ከኤምባሲ ዳውን ሳይዝ ከመደረጉ አንጻር፣ የውጭ ጉዳይ በሚከተለው ሪፎርም አንጻር አንዳንድ የቆንስላ ቢሮዎች በአውሮፓም በአሜሪካም እንደዚሁም በኤዥያ እንትናቸው ሳይዛቸው የሚቀንስበት ሁኔታ አለ። ስለዚህ ይሄ በአሜሪካ የጀመርነው አገልግሎት በሌሎችም ሀገሮች አስፈላጊ ሆነ ተገኝቷል ማለት ነው። ስለዚህ እሱን ነው በአሜሪካ የጀመርነውን ወሌሎች ሀገሮች ነው ያሰፋ ነው። አውሮፓ፣ አሜሪካ፣ ከዚህ በፊት ደግሞ አሜሪካ ግዛቱም ውስጥ ሆኖ የማይጠቀሙ ነበሩ፣ ወደ እነሱም እንዲሰፈን ያደረግ ነው። በዋናነት የሚሰራው ያው አዲስ ፓስፖርት በኦንላይን ማመልከት ይቻላል። የነበረ ፓስፖርት ማደስ ይቻላል። የትውልድ አይዲ ማደስ መጠየቅም ይቻላል። ያው ትውልድ አይዲ ስል የሎ ካርድ በሚል የሚታወቀው ማለት ነው። ሊሴ ፓሴም እንደዚሁ በኦንላይኑ በተዘረጋው ሲስተም መጠየቅ ይቻላል።
በዜጎችና ኢሚግሬሽን መስሪያ ቤት መካከል ያሉት ኤምባሲዎች ስለማይኖሩ ሁሉም ሰነዶችና ጥያቄዎች ወደ አዲስ አበባ እንደሚመጡ በመግለጽ አቶ ሙጅብ ሂደቱን ያብራራሉ።
ሰዎቹ ተገልጋዮቹ ጥያቄ ካቀረቡ በቀጥታ ጥያቄ የመጣው ወደ አዲስ አበባ ነው፣ ወደ ሜን ኦፊስ ይመጣል በሲስተሙ አማካኝነት ማለት ነው። እዚህ የሚጣራ ይጣራል። ኢንተርቪው ይደረጋል። ሰው የዶክመንት ቬሪፊኬሽን ከተጠናቀቀ በኋላ ህትመት ይገባል። ህትመት ከገባ በኋላ ያው ወብ ስርጭት በዲኤችኤል አማካኝነት ነው ካምፓኒው ውል የገባው። ሰው በዲኤችኤል አማካኝነት ለግለሰቡ ያለበት ቦታ ድረስ ይደርሳል ማለት ነው። ከዚህ በፊት መሀል ላይ ኤምባሲ ነበረ ኮኔክት የሚያደርገን። አሁን ኤምባሲውን ስለሌለ በብዙ ቦታ በቀጥታ ከአዲስ አበባ ነው የሚሄደው ማለት ነው።
በወጪ ረገድ ሂደቱ ሊቀንሰው ስለሚችለውና ለመንግስትም ሊያስገባው ስለሚችለው ገቢ አቶ ሙጂብ እንደሚከተለው ያብራራሉ።
አንዱ እንግዲህ አገልግሎት ለህብረተሰቡ ተደራሽ ማድረግ ነው ያለው ጠቀሜታ። እዛ ላለው ዲያስፖራ ከሰባሳይ ስትወል ወደ ኤምባሲ ለመምጣት ያወጣ የነበረው ወጪ ትራንስፖርቱ ተርፎ ይቀንስለታል። ምናልባት ሰርቪሱን ቤቱ ስለሚያገኝ ተጨማሪ ኮስት ሊኖር ይችላል እንጂ ትራንስፖርትን ጊዜም ስለሚቀንስለት ያን ያህል ሲግኒፊካንት አይደለም ለሰርቪሱ የሚያወጣው ወጪ። ለእኛም ተመሳሳይ እንትን አለው። ለፖስታ የምንከፍለው ለምንከፍለው ይቀንስልናል እንደ መንግስት። በተመሳሳይ ደግሞ በሰርቪሱ ላይ ከሚገኝ ሰም አማውንት ኦፍ መኒ ለመንግስትም ገቢ ይደረጋል ማለት ነው። ከፓስፖርቱ በተጨማሪ ማለት ነው። ወይም ከካርድ ለምሳሌ ፓስፖርቱ $60 ቢሆን ለሰርቪሱ ላገኙ ሰርቪስ ተጨማሪ ብር ይከፍላሉ ተበዳዮች። ስለዚህ ከዛ ከሚከፍሉት ገንዘብ የተወሰነች አማውንት ደግሞ ለመንግስትም ገቢ ይደረጋል።
ሂደቶችን በማቀላጠፍ ከጊዜ አንጻርም የሚቀንሰው ነገር መኖሩን አቶ ሙጂብ ሲያስረዱ
የህብረተሰቡን እንግልት ይቀንሳል፣ ጊዜ ያፋጥለታል። አሁን ቴስት ባደረግ ነው ለ9 ወር በሰራ ነው በ15 ቀን ይደርሳል ፓስፖርት አድሰን። አሁን ለዋሽንግተን ያለን ፕራክቲስ 15 ቀን ይደርሳል።
ከዚህ በፊት ምን ያህል ጊዜ ነበር የሚፈጀው?
በፊት 3 ወርም ከወር በላይ 2 ወርም የሚፈጅበት ጊዜ ነበር ይህን ሲስተም ከመጠቀማቸው በፊት በተለይ ውጭ የሚሰጡ አገልግሎት ላይ።
ምን ያህል ወጪ ነው ያስወጣችሁ ይህን ጠቅላላ ይህን ፕሮጀክት ተግባራዊ ለማድረግ?
እንደ መንግስት ያወጣነው ወጪ የለም። ከካምፓኒው ጋር ካምፓኒው ነው ሲስተሙን የዘረጋው። ካምፓኒው ሰርቪሱን ይሰጣል እና የፓስፖርት የሊሴ ፓሲ ዋጋውን ሰብሶ ለእኛ ገቢ ያደርጋል። ስለዚህ ካምፓኒው በሚሰጠው ሰርቪስ ከሚያገኘው ገቢ ደግሞ የተወሰነውን ፐርሰንት ለመንግስት ገቢ ያደርጋል።
ምን ያህል ሰው ነው በአመት ለምሳሌ የምታስተናግዱት በሌላው ጊዜ እና አሁን በዚህ ሲስተምም ለምን ያህል ኢትዮጵያውያን አገልግሎት ሊሰጥ ይችላል? ውጭ ላሉ ትውልደ ኢትዮጵያውያን ማለት ይቅርታ።
የኤግዛክት ቁጥር ባልነገር አሁን ለምሳሌ በ9 ወር ውስጥ ዋሽንግተን ብቻ ለሰጠነው ሰርቪስ 8500 ሰው ሰጥተናል። ዋሽንግተን ነው እንጂ በዛ ላለው ማለት ነው። ሶ ይሄንን ሙሉ አሜሪካንን አስበው ሙሉ አውሮፓን አስበው በ9 ወር ውስጥ ነው ይሄን የሰጠነው። ሶ ቢያንስ ወደ እስከ 100,000 የሚጠጋ ሰው ሊስተናገድ ይችላል ማለት በአመት።
የኢሚግሬሽን ዜግነትና ወሳኝ ኩነት ዋና ዲሬክተር አቶ ሙጂብ ጀማልን አመሰግናለሁ። ለአሜሪካ ድምጽ ራዲዮ ደረጀ ደስታ ነኝ። ጤና ይስጥልን።
የንግድና ምጣኔ ሀብት ዝግጅታችንን ነበር ያስደመጥናችሁ። በተከታዩ ዘገባችን ደግሞ ወደ አዳማ ነው የምንወስዳችሁ። የባጃጅ የህዝብ ማመላለሻ አገልግሎት ከተስፋፋባቸው ከተሞች አንዷ በሆነችው አዳማ አገልግሎት ሰጪ ወይም ተጓዥ መስለው ወንጀል የሚፈጽሙ መበራከታቸውን የከተማይቱ ፖሊስ አስታውቋል። በወንጀል አድራጎቶች ውስጥ ተሳትፈዋል በተባሉ 125 የባጃጅ ባለቤቶች ላይ ህጋዊ እርምጃ መወሰዱንም የአዳማ ከተማ የወንጀል ምርመራ ዘርፍ ኃላፊ ኮማንደር ከበደ ለገሰ ለቪኦኤ ገልጸዋል። ገልሞ ዳዊት ዝርዝሩን ያሰማናል።
አዳማ ውስጥ የመጓጓዣ አገልግሎት የሚሰጡ ከ12,000 በላይ ባለሶስት እግር ተሽከርካሪዎች እንዳሉ የከተማይቱ ፖሊስ ይናገራል። ከመካከላቸው ጥቂቶች ፍቃድ ከወሰዱለት አላማዎች በወንጀል አድራጎት ላይ የተሰማሩ መኖራቸውን ደርስንበታል ብለዋል የአዳማ ከተማ የወንጀል ምርመራ ዘርፍ ኃላፊ ኮማንደር ከበደ ለገሰ
የሮባዬ ማጋለከነ ከሰቲ ደርቤ ከሳይ
ብዙ ጊዜ የስርቆት ወንጀል በዚህ ባለ 3 እግር ተሽከርካሪ ይፈጸማል። ለምሳሌ 2 ወይም 3 ሆነው ተሳፋሪን ወደ ተሽከርካሪው አስገብተው ከኪስ ገንዘብ መውሰድ አለ። በዚህ ተሽከርካሪ ከተማ ውስጥ እየዞሩ ስልክ የሚያናግሩ ሰዎችን አድነው ስልካቸውን በተለያየ ዘዴ የመቀማት ስራም አለ። ሌላ ደግሞ ከቆሙ ተሽከርካሪዎች ጎማ ነቅለው በባጃጅ የሚሰወሩም አሉ። አሁን በዚህ ቅጥር ግቢ የምታያቸው በዚህ መሰል ድርጊት ተሰማርተው የነበሩና በቁጥጥር ስር ያዋልናቸው ናቸው። ባሳለፍነው 2013 ዓመተ ምህረት ወደ 153 ባለ 3 እግር ተሽከርካሪዎችን በቁጥጥር ስር አውለናል።
የአዳማ ከተማ ፖሊስ መሰል ወንጀሎች ላይ የተሰማሩ ግለሰቦችን መለየቱን ኮማንደር ከበደ ገልጸው ከነዋሪዎች በሚያገኙት መረጃ መሰረት እንደሚንቀሳቀሱና ተጠያቂዎችን ለሕግ ያቀረቡ መሆናቸውን ተናግረዋል።
ናነው ለማ ዲበተኮፊ ኩደሳዲ ቀበኝ ከንዴቤፊ
ወደ 113 የሚሆኑ ንብረታቸውን የተዘረፉ ሰዎች ሀብታቸውን መልሰው እንዲያገኙ አድርገናል። ከ20 በላይ ተጠርጣሪዎች ችሎት ፊት ቀርበዋል። ወንጀል የተፈጸመበትን ባጃጅ ይዘው ወደ አቅራቢያ ከተሞች የኮበለሉም አሉ። ነገር ግን ከ90% በላይ የሚሆኑት በቁጥጥር ስር ውለው ለፍርድ ቀርበዋል። ሌሎች ደግሞ ምስክር ባለመኖሩ ንብረት አስመልሰን ብቻ የተውናቸውም አሉ።
ባለ 3 እግር ተሽከርካሪዎችን በመጠቀም ይፈጸማሉ የሚባሉ ወንጀሎች ተጠቂ የሚሆኑት ተሳፋሪዎች ብቻ ሳይሆኑ የባጃጅ ሹፌሮችም የሚጠቁበት ጊዜ እንዳለ በስራው ላይ ለአራት አመት እንደቆየ የገለጸው ሲሳይ ባልቻ ይናገራል።
ለመንጠቀቅም ፈጣሪ ካልጠበቀ ይከብዳል ስራው ማለት ነው። ሰው ጨዋ አይደለም ቀምሳ አታየውም መለየታችንም በእይታ እና የት ላደርሳችሁ አልኳቸው። ሻንጣ ይዞ ነበር ማለት ነው። አኔ ደግሞ ውስጤም ቢጠራጠርም አዳማ ዩኒቨርሲቲ በነጋታው ያስመረቅ ነበር። እዛ ለመረቃት የመጡ ሰዎች ናቸው ይመስለኝ። ቤቱን አናቀም ምናምን አይነት ዋንጋሪ ጋር ነው የምጠብቀን ልጅቷ አይነት ነው ያወሩ። እሺ ብዬ ተስማምቼ ከሚገርም በ30 ብር ነው የተስማሙት። ያ ኑሮም ያኔ እንደዚህ እንትና ነው። ከዛን አደ እንዲዳልኳቸው ከኋላ የተቀመጡ ወጣት ናቸው። ልክ ዋንጋሪ ጋር እንደደረስኩ ወደ ቀኝ እንገባለን አሉ። ስልክ እያወራ ነበር ደረስን እኮ በር ላይ ውጪልን እያለ ማለት ነው። ለኔ እውነት ነው ለሱ ውሸት ነው። ደረስን አቁምልናሉ። ሰዎች መንገድ ላይ ይሄዳሉ ማብራት ይበራል ኮብል ላይ ነው ማለት ነው። አቆምኩለት እሰረቃለሁ ተውና ማለት ነው። ክፉ ቃል እንነጋገራለሁ ብለ መታስብበት ቦታ ላይ አልነበረም ቦታው ማለት ነው። ድጋሜ ጠየቀኝ ማለት ነው ሳቡ 30 ብር ስለው 30 ብሩን አውጥቶ ሊሰጠኝ የሆነ ያኛ ከኋላ ያለው ትልቅ ነበር ጉዙፍ ነበርና እጁን መሃል አንገቴ ላይ አስገባ ማለት ነው። እንደዚህ ጎተተኝ እሱ ይሄኛው ደግሞ እግሬን አንስቶ ወረወረ ሲጮው ነበር። በሩን ከኋላ ሲደበድብ ነበር። እኔ ባለኝ አቅም በዛ ሰዓት ድንጋጤም አለ። ያኛው መጀመሪያ የወረደው ባጃጅዋን አስነስቶ ነዳ። ያኛው እኔ ስጠነክርበት አምስቱን ጣት አንገቴ ላይ ከተተ ሊጨርሰኝ ማለት ነው። ደከመኝ ምላሴ ምናምን ተቀደደ። አሁንም ተቀዶ ነው ያለ። ያ ደም ባፌ መጣ። ከዛ ነው ራሴን ሳተ።
ሲሳይ ያኔ ጉዳት ያደረሱበት ሰዎች ቆሻሻ መጣያ አካባቢ ጥለውት እንደሄዱ ከዚያም በሕክምና ማገገሙን ገልጸዋል። በኋላም እንዳጋጣሚ በሹፌርነት ሙያ የሚተዳደረው ወንድሙ አዋሽ ሶደሬ አካባቢ የተነጠቀውን ባጃጅ አግኝቶ ለፖሊስ በመጠቆሙ ተይዞ እንደተመለሰችለት ተናግሯል።
እኔ ብቻ ሳይሆን እኔ አግኝቻለሁ። ፈጣሪ የተመሰገነ ይሁን። ምንም የተወሰደብኝ የለም። ታርጋው እንኳን ከማረጋጋጫ ስር ነው ያደረጉልኝ። ሌሎች በዚህ ነገር የተጎዱ አሉ። ሌሎች በጣም ቤተሰባቸውን የሚያስተዳድሩ በጣም ድሃ የሆኑ በጣም በቃ ግን ይነጠቃሉ፣ ይወሰድባቸዋል። ግን አመልክ ትባላለህ፣ ታመልክታለህ። እኔ ብቻ አይደለም አንተም ላይ ነገ ይሄንን እቃ ሊወስዱ ብቻል ሄደህ ነው ከማመልከት ውጭ የትም አይደርስልህ።
በባጃጅ አሽከርካሪዎች ላይ ይደርሳል ስለሚባለውና ሲሳይ ስለሚያብራራው አይነት ሁኔታ ኮማንደር ከበደ ሲናገሩ ድርጊቱ አልፎ አልፎ እንደሚፈጸም ገልጸው የአዳማ ከተማ ፖሊስ ክትትል እያደረገ እንደሆነ አመልክተዋል። መሰል ድርጊቶች የቤት መኪና ሰሌዳ በለጠፉ ተሽከርካሪዎችና በሞተር ብስክሌቶች እየተፈጸሙ መሆኑን ኮማንደር ከበደ ተቁመው ህብረተሰቡ ጥንቃቄ እንዲያደርግ አሳስበዋል። ለአሜሪካ ድምጽ ገልሞ ዳዊት አዳማ።
የተከበራችሁ አድማጮች፣ ዝግጅቶቻችንን ለማጠናቀቅ ጥቂት ደቂቃዎች ይቀሩናል። አሁን እንደሚታየኝ ከምሽቱ 3:54:35 ነው። ከአምስት ደቂቃ የሚደርስ ጊዜ ይቀረናል። ዝግጅቶቻችንን ተከታትላችሁ አስተያየት ካላችሁ፣ ጥቆማ ካላችሁ horn@voanews.com የኢሜይል አድራሻችን ነው። በቪኦኤ ሀማሪክ ብላችሁ ከፊት ሃሽታግ በማስቀደም ደግሞ በትዊተር ላይ ብትፈልጉን ታገኙናላችሁ። ተከተሉን፣ አስተያየቶቻችሁን ስጡን፣ ጥቆማዎችም አድርሱን። @voaamharic የፌስቡክ ገጻችን ነው። በውስጥ መስመር ማንኛውንም አስተያየት ብትልኩልን ይደርሰናል። የኢሜይል አድራሻችንን በድጋሚ ለማስታወስ horn@voanews.com ነው። ስልክም ደውሉልን 202-205-9942 የውስጥ መስመር 14 ነው። አስተያየቶቻችሁን በድምጽ በተቀረጸው መመሪያ መሰረት አኑሩ። አሁን ከመሰናበታችን በፊት
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል።
የዩናይትድ ስቴትስዋ ምክትል ፕሬዚዳንት ካማላ ሃሪስ ባለፈው የነሐሴ ወር ሲንጋፖር ላይ ባሰሙትና የዩናይትድ ስቴትስን የውጭ ፖሊሲ ባመላከተ ንግግራቸው ወቅት ዩናይትድ ስቴትስ የኢንዶ ፓሲፊክ አገሮች ህብረት አካል በመሆኗ ልዩ ክብር እንደሚሰማት፣ ይህም ቀጠና ለሀገራችን ደህንነትና ብልጽግና በጣም አስፈላጊ ነው ማለታቸውን በመጥቀስ ነው የዕለቱ ርዕሰ አንቀጽ የተንደረደረው። ኢንዶ ፓሲፊክ የተባለው ይህ ቀጠና በርካታ ዩናይትድ ስቴትስ የቅርብ ሸሪኮችና ተባባሪ የሆኑ አገሮች ያሉበት አካባቢ ነው ያሉት ምክትል ፕሬዚዳንት ሃሪስ፣ ዩናይትድ ስቴትስ ወደ ክልሉ የምታደርገው የውጭ ንግድ የ4 ሚሊዮን አሜሪካውያንን ስራ የሚደግፍ ነው ብለዋል። እንደ አውሮፓውያን የዘመን አቆጣጠር በ2019 ዓ.ም ዩናይትድ ስቴትስ በሁለቱ ወገኖች መካከል ወደ $2 ትሪሊዮን የሚጠጋ የንግድ ስራ ማካሄዷንም ሃሪስ ገልጠዋል ያለው የዕለቱ ርዕሰ አንቀጽ በማያያዝም በሚሊዮኖች የሚቆጠሩ ሰዎች ኑሮ በየቀኑ በደቡባዊ ቻይና የባህር መስመሮች በሚያልፈውና በብዙ ቢሊዮን ዶላሮች የሚሰላ የንግድ ልውውጥ ላይ የተመሰረተ መሆኑን ምክትል ፕሬዚዳንቷ ያመላከቱበትን ጨምሮ ዩናይትድ ስቴትስ ለቀጠናው ያላት አንዱ ራዕይ ለሁላችንም አስፈላጊ ነው ያሉት የባህር ላይ መጓጓዣና ዝውውር ነጻነት ያጠቃልላል ማለታቸውንም ዘግቧል። ከባህር ላይ እንቅስቃሴዎች ነጻነትና ያልተገደበ የንግድ ልውውጥ ሂደት በተጨማሪ ዩናይትድ ስቴትስ ለቀጠናው ያላት ራዕይ ሌሎች አስፈላጊ ክፍሎችም አሉት ያሉት ምክትል ፕሬዚዳንት ሃሪስ ሰላምና መረጋጋት፣ የሰብአዊ መብቶች መረጋገጥ፣ ዓለም አቀፍ ሕጎችን መሰረት ላደረገ ስርዓት መጠበቅና የጋራ ጥቅሞቻችን መሳካት እንጂ ሁሉም የሚከስርበት ስሌት ያለመሆኑን መገንዘብ ይጨምራል ሲሉ ማከላቸውን ርዕሰ አንቀጹ ጠቁሟል። የደቡባዊ ቻይና ባህርን ጨምሮ ይህን ራዕይ አደጋ ላይ የሚጥሉ ስጋቶች በአካባቢው በሚከሰቱበት ወቅት ዩናይትድ ስቴትስ ከአጋሮቿ ጎን ትቆማለች ያሉት ሃሪስ አክለውም ቤጂንግ በማስገደድና በማስፈራራት ጭምር አብዛኛው የደቡብ ቻይና ባህር ይገባኛል በሚለው የይዞታ ባለቤትነት ጥያቄዋ ገፍታበታለች። ይህም ቤጂንግ የምትፈጽማቸው ድርጊቶች ሕግን መሰረት ያደረገ ስርዓት የሚፈታተንና የሚያውቅ እንዲሁም የአገሮችን ሉዓላዊነት አደጋ ላይ የሚጥል ነው ማለታቸውንም ርዕሰ አንቀጹ አውስቷል። ዩናይትድ ስቴትስ በደቡብ ምስራቅ እስያና በኢንዶ ፓሲፊክ ያላት ተሳትፎ በማንም ሀገር ላይ የተነጣጠረ እንዳልሆነ ወይም ሀገሮች አንዱን ከሌላው እንዲመርጡ ለማድረግ የተቀየሰ እንዳልሆነም ምክትል ፕሬዚዳንቷ ግልጽ አድርገዋል ያለው ርዕሰ አንቀጽ፣ ይልቁንም ተሳትፏችን ለቀጠናው ያለንን አዎንታዊ ራዕይና በአጋርነታችን የምናደርገው ነው ማለታቸውን ዘርዝሯል። ይህንንም ለማሳካት ዩናይትድ ስቴትስ በደቡባዊ እስያ ሀገሮች ማህበር እንዲሁም 4 ሀገሮች ህንድ፣ ጃፓን፣ አውስትራሊያና ዩናይትድ ስቴትስ ባሉበት ስትራቴጂያዊ ህብረት በተጨማሪም የሜኮንግ ዩናይትድ ስቴትስ ትብብር በመባል በሚታወቀው ካምቦዲያ፣ ላኦስ፣ ሚያንማር፣ ታይላንድ፣ ቪየትናም እና ዩናይትድ ስቴትስ የታቀፉበት ትብብር አማካኝነት የሁለትዮሽና ባለብዙ ጎን ቁልፍ ግንኙነቶቿን ለማጠናከር ቁርጠኛ ናት ያሉት ምክትል ፕሬዚዳንት ሃሪስ ዩናይትድ ስቴትስ እንደ አውሮፓውያን የዘመን አቆጣጠር በ2023 ዓ.ም የእስያ ፓሲፊክን የኢኮኖሚ ትብብር መድረክ ለማስተናገድ ፈቃደኛ መሆኗን ይፋ ማድረጋቸውን፣ የአየር ንብረት ለውጥንና ዓለም አቀፍ ጤናን በተመለከቱ ጉዳዮች ዙሪያ አብሮ የመስራት አስፈላጊነት አጽንኦት ሰጥተው ማውሳታቸውን፣ በመጨረሻም የቀጠናው አባል የሆነችውን ሚያንማርን ወደ ዲሞክራሲ ጎዳና በመመለሱ ጥረት አገሮቹ ከዩናይትድ ስቴትስ ጋር እንዲሰሩ ሃሪስ ያቀረቡትን ጥያቄ ለሳንቀሱ ዘርዝሯል። ከጥቂት አመታት በኋላ ሁላችንም ይቺን አፍታ ወደ ኋላ መለስ ብለን ስናይ የሁሉንም ህዝብ ህይወት ለማሻሻልና የተሻለ የወደፊት ዕጣ ለመፍጠር የሚያስችል እርምጃ የወሰንበትንና የተባበርንበትን ይህን ጊዜ እንደምናስታውስ ተስፋ አደርጋለሁ ሲሉ የዩናይትድ ስቴትስ ምክትል ፕሬዚዳንት ካማላ ሃሪስ የተናገሩትን ጠቅሶ የዕለቱ ርዕሰ አንቀጽ ሀተታውን ደምድመዋል።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር።
የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል። ሳስተናግዳችሁ ያመሸሁት ጽዮን ግርማ ነበርኩ። ሰላም፣ በደህና ደሩ። በነገው ምሽት እንገናኛለን።